ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ናሴ 13 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የሀገራችን የፖለቲካ ሁኔታ እጅግ እየተበላሸ በሄደበት ባለፈው ዓመት ነሐሴ ወር ስለምናየው ገደል ለማሳሰብ በሚል ተጨባጭ ሁኔታ ተንተነን ነበር። የተፈራው ደርሷል። በዛሬ ዝግጅታችን ይህንኑ ማሳሰቢያ እናስቀድማለን። በማስከተልም በታህሳስ ወር 2009 ዓመተ ምህረት የኢትዮጵያ ድል ዋዜማና የጥቁር ህዝብ ትንሳኤ በሚል ርዕስ በሺ ወርቅ ወንድሜነህ የቀረበውን ጽሑፍ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። አርብ ነሐሴ 10 ቀን በሲዳማ ዞን በሰላማዊ ዜጎች ላይ የተደረገውን ጥቃት አስተባብረዋል ተብለው በቁጥጥር ስር የተደረጉ 9 ተጠርጣሪዎች በዋስ እንዲለቀቁ የአዋሳ ከፍተኛ ፍርድ ቤት የሰጠውን ውሳኔ የደቡብ ክልል ጠቅላይ ፍርድ ቤት አግዶታል። ጠቅላይ ፍርድ ቤቱ የእገዳውን ውሳኔ የሰጠው ፖሊስ ባቀረበው አቤቱታ ሲሆን ውሳኔው በመታገዱ ምክንያት ተጠርጣሪዎቹ ሳይፈቱ ቀርተዋል። ፍርድ ቤቱ ግለሰቦቹ የተጠረጠሩበት ወንጀል የዋስትና መብትን የሚፈቅድ ወይም የሚከለክል መሆኑን ለመከራከርና ለፖሊስ የተሰጠ የምርመራ ጊዜ በቂነቱን በመመርመር ብይን ለመስጠት ለነሐሴ 24 ቀን ቀጠሮ ሰጥቷል። ባለፈው አርብ በዋስ በአዋሳ ከፍተኛ ፍርድ ቤት እንዲፈቱ ከወሰነላቸው መካከል 3 የሲዳማ ሚዲያ ኔትወርክ ኃላፊዎች ይገኙበታል። በተመሳሳይ ዜና የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ኢንሳይት ተባለው የኢንፎርሜሽን መረብ ስለላ ድርጅት ምክትል ዳይሬክተር ሆኖ ሲመራ የነበረው ኮሎኔል ብንያም ተወልደ በ30,000 ብር ዋስ እንዲፈታ የወሰነውን ውሳኔ አቃቤ ሕግ ለይግባኝ ሰሚ ችሎት አቅርቦ እንዲታገድ አድርጓል። ባለፈው ዓመት በተለያዩ የአገሪቱ ክፍሎች ተደጋጋሚ ግጭቶች፣ የዝርፊያና የሌብነት ወንጀሎች ሲካሄዱ ጸጥታ ኃይሎች በተለይም የፌዴራል ፖሊስ በፍጥነት ሊደርሱ አለመቻላቸው የተገመገመ ሲሆን የተቋሞቹ ኃላፊዎች ይህንኑ አምነው ለዜና ምንጮች ማብራሪያ ሰጥተዋል። ባለፈው ዓመት በቡራዩ ከተማ በተካሄደ አሰቃቂ ወንጀል ጀምሮ በተለያዩ ቦታዎች በንጹሐን ዜጎች ላይ በቡድን የተደራጁ ሰዎች የግድያና የዝርፊያ ሌሎች ወንጀሎችን ሲፈጽሙ ለመከላከል ወይም ለማስቆም የተደረገው ጥረት አነስተኛ ነው ማለት በርካታ ዜጎች በየጊዜው ቅሬታቸውን ሲያቀርቡ ቆይተዋል። የፌዴራል ኮሚሽን ኃላፊዎች ችግር መኖሩን አምነው የችግሩ መንስኤ ፌዴራል ፖሊስ በሎጂስቲክ በሰው ኃይልና በአደረጃጀት በሚገባ አለመጠናከሩ እንደሆነ ገልጸዋል። የድረሱልኝ ጥሪ በቀረበበት ወቅት የፌዴራል ፖሊስ በፍጥነት እንዲደርስ እንደ ሄሊኮፕተር አይነት ዘመናዊ ቁሳቁሶችና ሌሎች መሳሪያዎች የሚያስፈልጉት መሆናቸውን እንዲሁም በሰው ኃይል ቁጥርም ሆነ በሰራዊት አባላት ብቃት በኩል መጠናከር አለበት ብለዋል። በየቦታው የሚገኘው የፌዴራል ፖሊስ መዋቅር በወታደራዊ ስልጠናም ሆነ በስነ ምግባር ይበልጥ መጠናከር የሚያስፈልገው ከመሆኑ በላይ ከየአካባቢው የጸጥታ ኃይል መዋቅር ጋር በቅርብ መስራት ያለበት መሆኑም ተጠቁሟል። ከተለያዩ የጎረቤት ሀገሮች ወደ ሀገር ውስጥ የሚገቡት የተለያዩ የጦር መሳሪያዎች አሳሳቢ ደረጃ ላይ መድረሳቸውም ተጠቁሟል። እሁድ ነሐሴ 12 ቀን በምዕራብ ጎንደር በመተማ ከተማ በአምስት ከባድ መኪናዎች የተጫኑ ልዩ ልዩ የጦር መሳሪያዎች ወደ ሱዳን ሲንቀሳቀሱ በአማራው ልዩ ኃይልና በአካባቢው የሚሊሻ አባላት በቁጥጥር ስር የተደረጉ መሆናቸው ታውቋል። ከመሳሪያው በተጨማሪ መኪናዎቹ በርከት ያሉ ጥይቶችና የወታደር ልብሶች መጫናቸው ተረጋግጧል። እነዚህ መሳሪያዎች ማን እንደላካቸውና ወዴት እንደሚሄዱ እስካሁን ማብራሪያ የሰጠ አካል የሌለ ሲሆን ፖሊስ ምርመራ ላይ መሆኑ ታውቋል። ቅዳሜ ነሐሴ 11 ቀን ወደ አፋር ዳሎል ለጉብኝት ከሄዱ እስራኤላውያን ተማሪዎች መካከል ተነጥላ ቀርታ የነበረች አንዲት ወጣት ሞታ የተገኘች መሆኗ ተነገረ። ተማሪዎቹ እያንዳንዳቸው በተናጠል በአካባቢ የሚገኘውን የፖታሽ ክምር ለማየትና ፎቶግራፍ ለማንሳት እንቅስቃሴ በሚያደርጉበት ወቅት ቡድኑን ያመጣው መኪና ወደ ቆመበት ከመመለስ ፈንታ ወደ ሌላ አቅጣጫ በመሄዷ ልጠፋ ችላለች። በማግስቱ ነሐሴ 12 ቀን የአካባቢው ነዋሪዎች ባካሄዱት ፍለጋና አሰሳ አስከሬኗ ከቦታው 1 ኪሎ ሜትር ርቀት ላይ ተገኝቷል ተብሏል። የቦታው ሙቀት እስከ 50 ዲግሪ ሴንቲግሬድ የሚደርስ በመሆኑ ወጣቷ በዋጥምና በከፍተኛ ሙቀት ምክንያት ህይወቷ ሊጠፋ እንደሚችል ተገምቷል። አስከሬኗ በአምቡላንስ ተወስዶ ምርመራ እየተደረገበት መሆኑን ተገልጿል። በሱዳን ያገሪቱ ከፍተኛ ሉዓላዊ ምክር ቤት አባላት የስም ዝርዝር ሰኞ ነሐሴ 13 ቀን በይፋ ይገለጻል ተብሎ ሲጠበቅ የነበረ ቢሆንም በሱዳን ፕሮፌሽናል አሶሲኤሽን የሚቀርበው እጩ ላይ ስምምነት ባለመደረሱ የስም ዝርዝሩን በይፋ የመግለጹ ሁኔታ ለሌላ ጊዜ ተላለፈ መሆኑ ተነግሯል። በስምምነቱ መሰረት የወታደሩ ክፍልና ተቃዋሚዎች እያንዳንዳቸው 5-5 አባላት ለከፍተኛው ሉዓላዊ ምክር ቤት የሚያቀርቡ ሲሆን አንደኛው በሁለቱ ክፍሎች ስምምነት ከሲቪሉ ማህበረሰብ የሚወከል ይሆናል ተብሏል። ተቃዋሚውን የሚወክለው የሱዳን ፕሮፌሽናል አሶሲኤሽን ውስጥ ታሃ ሆትማን የተባለ አንድ ተወካይ ላይ ተቃውሞ በማቅረቡና መግባባት ባለመደረሱ የምክር ቤቱ አባላትን የስም ዝርዝር በይፋ ለማስተዋወቅና ምክር ቤቱ የመሰየም እርምጃ ለሌላ ጊዜ ተላልፏል። የካቢኔው መሪ በመሆን ጠቅላይ ሚኒስትር የሚሆኑት ሰው በእጩነት የቀረቡ ሲሆን ምክር ቤቱ ሲሰየም ውሳኔ ይሰጥበታል ተብሏል። በተያያዘ ዜና የቀድሞው የሱዳን ፕሬዝዳንት አልበሽር በዛሬው ቀን ፍርድ ቤት የቀረበ ሲሆን ዜጎችን በመግደልና አስሮ በማሰቃየት እንዲሁም ከፍተኛ ሀብት በመዝረፍ ክስ እንደሚመሰረትበት ተገልጿል። ፍርድ ቤቱ ጉዳዩን ለማየት ለነሐሴ 18 ቀጠሮ ሰጥቷል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። ሞደ ፋሽልኮ ያቆየ ፕሬዝዳንት ዛሬ ለቆጠኞ እንበረከከ የነጻነት ዋጋ ድንበሩ ከዛለ በዘበን አትመረክ ግንባር ከናታየው ለመድብ ለፋሲ ቀድሞ የታገለ መቃይ ተፋላሚ ቀድሞ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋነት ግንባር ከናታየው
ለምናየው ገደል ለማሳሰብ ሳሩን አየህና ገደሉን ሳታይ ሲባል ቆይቷል።
ያለውን ሁኔታ ሂደትና ይዘት በተመለከተ ጠለቅ ያለ ግንዛቤ ለመያዝ ጥረት እየተደረገ ሳይሆን በግልቡ መባረቅና መደገፍ ወይም በትርጉመ ቢስና አደገኛ አድበዝባዥ መፈክር መሰረት መደመር በመብዛቱ የምኞት ሳርን ሊግጡ ይቋመጡ ያለውን ገደል ማየት ተስኗቸው እንደሚገኝ ግልጽ ሆኗል። ስለ ችግሮቹና ተጨባጭ ሁኔታው ያለንን ግንዛቤ ስለገደሉ ስናሳስብ ደግሞ መሪያችንን ዘለፉ በሚል አፋችንን ለማዘጋት ሙከራውም ተጠናክሮ መስተማቱ መጠቀስ ያለበት ነው። ከወዲሁ ተክለሰውነት ጦዞ ሊቀመንበራችንን ተቻችሁ በሚል ስንወቀስም ሰምተናል። ጣዖት ጠረባም ሆነ አምልኮ ተግለሰብ ልምዳችን ሳይሆን የምንቃወመው ነውና በያዝነው መቀጠላችን አልቀረም። ጠላትህን እወቅ ራስህን እወቅ ተብሏል። ድልን ለሚፈልጉ ሁሉ ሰፍኖ ያለው ወያኔን የመናቅ ዝንባሌ መዘዙ ብዙ እንደሚሆን ከወዲሁ ማሳሰብ እንፈልጋለን። ወያኔን የጎዳው ያቆሰለው የህዝብ ትግል ተደናቅፎ እንዲቆም ተደርጎ ባለበት በእኛ ረቂቅ ኃይል ብቻ እናቸንፈዋለን ጋሬጣዎችንም እናስወግዳለን ብሎ መነሳቱ ከንቱ ልፋት ነው። ዛሬ ሳይሆን ነገ ውድቀትን ያስከትላል። ወያኔ ቆሰለ እንጂ አልሞተም። የቆሰለ አውሬ ደግሞ ካልተገደለ ብዙ ጉዳትን እንደሚያደርስ የሚታወቅ ነው። ወያኔ አሁንም ባልፈረሰው ኢህአዴግ ውስጥ ቦታና ሚዛን አለው። ይህን ተቋም አድሰን እንቀጥላለን ባዩሹም ወያኔ አጋሮች እንዳሉት ማወቅ ይገባል። ህዝብ አልመረጠውምና ሹም መባሉም ተገቢ ነው። ወያኔ አሁንም በስልጣን ላይ ነው። ምንም እንኳ ቢዳከምም አገርን መበጥበጥና በሹሞቹም ላይ የማያዳግም እርምጃ ለመውሰድ አቅም አለው። በጅጅጋና ድሬዳዋ እየተካሄደ ያለውን ያጤኗል። በአየር ላይ በገዋ መፈንደቁ አክትሞ በተጨባጭ ምን ሁኔታ ላይ ነን? የሹሞቹ ዓላማስ ምንድን ነው? አቅማቸውስ ምን ያህል ነው? ወዘተ በሚል የገደሉን ሁኔታ ማጤኑ ተገቢ ሆኖ ይገኛል። ለዚህም ነው ተጨባጭ ሁኔታ ምንድን ነው? ወዴትስ እያመራን ነው ብሎ ማወቁ መመርመሩ ቀዳሚ ይሁን የምንለው። ሹሙ የወያኔ ኢህአዴግን ሊያድስና ሊያጠናክር መቼም ቢሆን መች የሽግግር ሂደት እንዲኖር ላይፈቅድ ባጭሩ ያለውን ስርዓት ሊቀጥል ማቀዱን ነግሮናል። አመጣጡንም ማገናዘብ የኛ ፈንታ ነው። ዝንባሌውም ለመላው ኢትዮጵያ ነው ወይስ አይደለም? የወያኔን የበላይነት በህዝብ የበላይነት ሊተካ ነው ወይስ የራሱን ቡድን ከበላይ ለማድረግ የሚለው ላይም ብዥታ አያሻም። በአካባቢና ዓለም አቀፉ ሁኔታ ላይ ምን እንቅስቃሴና ዝንባሌ እያየን ነው? ፍትህ ራቀችን ወይስ ቀረበች? ለምንስ ሁሉም የፖለቲካ እስረኞች አይፈቱም? ጸረ ህዝብ አዋጆችንስ ጠብቆ መያዝ ምን ይባላል? ከሻቢያ ጋርስ ህዝብ ያልመከረበት ስምምነት ማድረግ ለማን ይጠቅማል? ብዙ ገደሎች አሉ። ለነገሩ የምናየውም ሳር የሚያስጎመጅ አይደለም። በዚህ መንፈስ በቀጣይ ሀተታዎች ሁኔታዎችን ልንቃኝ እንሞክራለን።
የሚታየን ገደል ሲዘረዘር
ተማርኩ የሚለው ክፍል በሀገር ውስጥም ሆነ በሀገር ቤት በሬ ሆይ ሁኔታ ውስጥ መገኘቱና በተክለ ሰውነትም መያዙ ግልጽ ሆኖ ያለ ነው። ይህ ሁኔታ ረጋ ላለ ውይይትና ምርምር አመቺ እድልን አይሰጥም። ስሜትና ጮርቃ ድምዳሜ ይነግስና ገንቢ ሂስና ማሳሰቢያ ራሱ በክብረ ነክ ደረጃ የሚወገዝ ይሆናል። የሚፈራ ካለ ጫጫታው አፍን ያዘጋል ብንልም ስህተት አይሆንም። በቅድሚያ ወያኔን ያዳከመውና ወደ ቀውስ የከተተው የህዝብ ትግል ነው። ይህ ደም የተገበረለት መራራት ትግል የአንድ ወይም የሁለት ሰው ወይም ቡድን ትግል ውጤት ተደርጎ መወሰዱ የመጀመሪያ ስህተት ይሆናል። ይህ የታሪክ ብረዛ ያውም የሞቱትና ዋጋ የከፈሉት ሞተው ሳይልቁ የህዝብን ድል ለግለሰቦች በመስጠት ሂደቱን ለህዝብ ሚናና ድምጽ ቀሚያ አዘጋጀው። ተገኘ የተባለውን ለውጥ ምክንያቱና አምጪው የህዝብ ድል መሆኑ እስከታመነ ድረስ የህዝብ ትግልና ፍላጎት ደግሞ የወያኔን አገዛዝ ለማስወገድ እንጂ እድሳት ጥገና አድርጎ በአዳዲስ ሹሞች ስር ለማስቀጠል አለመሆኑ ሊካድ የሚችል አይደለም። ኢህአዴግን አጠናክሬ አስቀጥላለሁ የሽግግር ሂደት አይታሰብ የሚባለውና የግለሰብ ተክለሰውነትና አምባገነን ዝንባሌ የሚሰምንበት ጊዜ እንዲመጣ ከሰዎቹ ውጪ ማንንም አልፈለገም። ሁሉን አቀፍ ሽግግር ሂደት ተባለ እንጂ ግለሰብ አሸጋጋሪ ይሁንልን በሚል ህዝብ አልተሰዋም። የኢትዮጵያን ውስብስብ ችግሮች በጋራ በተከነ ውይይት የሚመለከታቸው ኃይሎችን የሀገር ሽማግሌዎች ሁሉ መፍትሄ መሻትና ወደ ዴሞክራሲያዊ ሽግግርና መንግስት ማምራት ይገባል እንጂ የታገልነውን ጭራቅ ነፍስ ዘርተውበት በአዲስ ጭምብል ይቀጥል ዘንድ የፈለገ ኃይል ወይም የህዝብ ወገን የለም። የሹሙ መዘዝ ገደሉ የህዝብን ፍላጎትና ጥያቄ በእኔ አውቅላችኋለሁ ረግጦ የራሱን የስልጣን መሰረት ለመጣል መነሳቱ ነው። የሽግግር ሂደት አይኖርም ሲል የሚያጨበጭቡ ምሁራን ጭራሽ የተደናገሩና በአድርባይነት የኢትዮጵያን ጥቅም አሳልፈው የሰጡ ብቻ ናቸው። ቀውስ የተፋፋመበት ወያኔ በኃይለ ማርያም ደሳለኝ ጊዜ የእስረኛ መፍታት የማዕከላዊ መዝጋት ወዘተ እርምጃዎችን ያበሰረ መሆኑን አልዘነጋንም። አዲሱ ሹም ለፕሮፓጋንዳ ያህል ጥቂት እስረኞችን ፈቶ እነሆ ብዙ ሺዎች አንዳቸውም ያልተፈቱ የኢሃፓ እስረኞችን ጭምር እንደታገቱ አሉ። ለወያኔ ወንጀለኞች አመቺ የምህረት አዋጅ በፍጥነት ሲታወጅ ጸረ ህዝብ የሆኑትን አዋጆች ማንሳቱ ላይ ግን የኤሊን ጉዞ ይዘዋል። ኢትዮጵያዊነትና የኢትዮጵያ አንድነት ተገቢ ቦታቸውን እየያዙ ሲመጡ ይህን የሚቀለብሱ አንድነትን የሚጻረሩ ታሪካቸው ጸረ አማራ ጸረ ኢትዮጵያነት የሆኑትን ቡድኖችና መሪዎች ማቀፍ መሾም ማክበር ማስቀደም ከስራው ላይ እየዋለ ነው። አማራና ክርስቲያንን በሚንጫ ያለን ባለጌ የክብር እንግዳ ብሎ መርዙን እንዲረጅ መፍቀዱ ለውጥ ተብሎ ሊመሰገን ይቅርና አስፈሪና አሰቃቂ መባሉ ነው ተገቢው። የትግራይ ካርታ የተሰረቁ የጎንደር ወሎ መሬቶችን እንዲጠቀልሉ ያደረጉና የግንጠላ ጸረ አማራ መርሃ ግብርን ያረቀቁትን ሳይቀሩ ወደ ወያኔ ጠረጴዛ ተጋብዘው የመጪው ሴራ ተካፋይ ሆነዋል። አዲስ አበባ ላይ የተቃጣው የነዋሪውን መብት የሚገፍ እርምጃ ሌላ ምሳሌ ነው። የአንድነት ኃይሎች የሚገለሉበት የሚዳከሙበት ሁኔታ እየተመቻቸ እንዳለም ኢሃፓ ራሱ መሰከር ነው። በርግጥም ያለው ሂደት አማካሪዎች አሜሪካኖች ገንዘብ ፈጪዎች አረቦች በመሆናቸው ህዝብን በግራ ቀኝም ሊያደናግሩና ውል ሊያስተቱት የሚችሉበትን እድል አግኝተዋል። አቅል አሳጥተውናል ብንል ማጋነን አይሆንም። በሐሰት አጉል ተስፋን እሽሩሩ ባዮች አድርገውናል። አገራችን ለአደጋ ስትጋለጥና መብታችን በጠራራ ፀሐይ ሲነጠቅ ምላሻችን ማጨብጨብ መሆኑንም በምጸት ታዝበናል። ምን ነካን ቢያሰኝ አያስገርምም። ገደሉ ብዙ ነው። የአዲሶቹ ሹሞች አመጣጥ ራሱ ገደላ ገደል ነው። ብዙዎች እንዲነሳ ባይፈልጉም ህዝብ ያልመረጣቸው ያው ኢህአዴጎች ተሹመውብናል። ሹም የምንላቸውም ለዚህ ነው። የኛ አይደሉም። በባዕድና በወያኔው መዋቅር የተሾሙብን የተሰየሙብን በመሆናቸው ነው። በህዝብ ፍላጎት መሰረት ስልጣን ለህዝብ ሊያስረክቡ ቀርቶ በእኛው ምርጫ ከፈለጋችሁ ተሳተፉ፣ አለበለዚያ ግን ሁሉን አቀፍ የሚባል የሽግግር ሂደትም ሆነ የዚህ ውጤት መለያ የሚሆን የሽግግር መንግስት አይቋቋምም ብለውናል። በድፍረትና ህዝብ ንቀት ኢትዮጵያ ኢትዮጵያ የሚሉትም ማራኪ ንግግርና መደለያ እንጂ በተግባር በተጨባጭ የሚወስዱት እርምጃ ግን አገራችንን ለግንጠላና እርስ በርስ ፍጅት እያመቻቸ ያለ ነው። የወያኔን ዘረኝነትና የበላይነት በሌላ የበላይነትና ዘረኝነት ለመተካት ህዝብ ምንም ፍላጎት የለውም። በኢትዮጵያ በሞላ እየተካሄደ ያለው አሰቃቂ ግድያና የጭካኔ አሳፋሪ ትርኢት የወያኔ ህገ መንግስት ተብዬ እኛ ህገ ወያኔ የምንለው ውጤት ነው። ከፋፋይ ክልሎች በዘፈቀደ የተደረጉ የድንበር ውሳኔዎች፣ በአጠቃላይ ህዝብን እርስ በርስ ግጭት ለመወጠር የተደረገው ዜራ፣ በወያኔ ቀስቃሽነት የተጫሩ ጦርነቶች፣ በተለይም አማራውን ለማጥፋት የተካሄደው ጥቃት፣ ሶማሌና ኦሮሞዎችን፣ ጌዲዮና ኦሮሞን፣ ገሬና ቦረናዎችን በሻካ ሻሸመኔ በኒሻንጉል አካባቢ እየታየ ያለው አሳፋሪ ክስተት ሁሉ የወያኔ ህገ መንግስት ተብዬ ፖለቲካ ውጤት ነው። የወያኔ ጸረ ህዝብ ህጎች ይሻሩ ይወገዱ አለ እንጂ ህዝብ የወያኔን ህገ መንግስትና መዋቅር የሚያስከብር ሂደት ይምጣልን ሲል ደሙን አላፈሰሰም። ሌላ ገደል በህዝብና በአገዛዙ መሃል። ወያኔ ዛሬም በስልጣን ላይ እንዳለ ምንም ጥርጥር የለውም። ተዳክመዋል፣ እሰየው። ግን የቆሰለው አውሬ አልተጨረሰም። ወያኔዎች አሁንም ከፍርድ በመቅረብ ፈንታ ይሾማሉ። ተባረሩ የተባሉት አሁንም የወር ደመወዛቸውን መውሰድ ብቻ ሳይሆን ወደ መስሪያ ቢሯቸውም ይገባሉ። ለፍርድ መቅረብ ያለባቸው ወንጀለኞች ሽፈራው ሽጉጤ፣ ሬድዋን ሁሴን ወዘተ ተሾሙ እንጂ ታፍረው ለፍርድ አልቀረቡም። እቴጌ ሙስና በዝርፊያ ቦታ ተሹማለች። ወያኔዎች ፈርተው መቀሌ መሸጉ የሚል የሐሰት ዜና ለህዝብ ሲሰራጭ ወያኔዎች እንዲያውም ያለውን ሁኔታ ሊቀለብሱ መቻላቸውን ሹሞቹ ራሳቸው እያመኑ ናቸው። ወደ ህዝብ ፊታቸውን አዙረው ከግርግር ውጭ የረባ የህዝብን ድጋፍ ለማግኘት ከመጣር ፈንታ አደጋ መጥቶብናል መልእክቶችን ወደማይሆኑ አቅጣጫዎች አዲሱ ሹም መላክን መርጦ ይገኛል። በሽግግር ሂደት ሁሉን አስተባብረን ለሀገራችን ችግሮች መፍትሄ እንፈልጋለን በማለትና ለዚህም በመዋደቅ ፈንታ የቡድንና የግለሰብ ስልጣን ለማጥለቅ የያዙት ጥረት ወደ ገደል እንጂ ትርጉም ወዳለው ለውጥ የሚወስድ ባለመሆኑ የከል መልበሻውና ከንፈር መጠጣው ጊዜ ሊመጣ ዳርዳር እያለ ነው። ይህን ገንቢ አቋም በመያዙና በተለይም የሀገራችንን ሉዓላዊነት እናስከብር ብሎ በመጽናቱ የሀፓን አገልግሎት አጥቆት በሚል የተወሰደ ውሳኔ ከትግላችን የሚያግደን ሳይሆን በቆራጥነት የሚያስቀጥለን ነው። አዲሱ ሹም ታሪክ በርዞ ሊያጠቃን የሞከረውንም ህዝብ ታሪክ አረሳምና የሰማት ደም ላይ ሲቀለድ ዝም የሚል አይደለምና በአግባቡ እየታገልንና እያጋለጥነውም ነው። ሁሉን አቀፍ የህዝብን ፍላጎት የሚያሟላ ሂደትን አሽቀንጥሮ መጣልና የህዝብ አለኝታ ሆነው የባጁትን አገር ወዳድና ኢትዮጵያዊ ኃይሎችን ለማግለል የሚደረገው ጥረት ሌላው ሊማሊሞ ነው። ተገዝመን ወቀሳ ብቻ ሳይሆን ምን መደረግ አለበትንም አስረድተናል። ችግራችን በአራት ክፍል ሂሳብ ቀመር መፍትሄ የሚያገኝ አይደለም። ወንጀለኛና ነፍሰ ገዳዮችን ለመታደግ ፍቅር ፍቅር ብሎ ማፈሪያዎችን ማስጮህና ማዘፈንም ለኢትዮጵያ ፋይዳ የለውም። ያው የጎዳና አዙሪት ውስጥ ገብታችሁ ቀጥሉ ነው ዋናው መልእክቱ። ስር ነቀል ለውጥን ተቃውሞና የሌለውን ይዘት በመስጠት አስጠልቶ የጠላነውን አገዛዝ ማደሱና ማስቀጠሉ መፍትሄ አይደለም። ለሀገራችንና ለህዝባችን ስንል የገበርነውን ደም ለሁለት ፊደሎች ሰጡ የሚለን ይሹም ስለ ሽግግር ሂደት ያለው ግንዛቤ የተሳሳተ በመሆኑ የተሻለ ግንዛቤ ይይዝ ዘንድ ታሪክንም እንዳይበርዝ ሰማዕትንም እንዳይሰድብ ስንመክር ወራት አልፈዋል። ሹሞቹ ጆሮአቸው ጭብጨባና ሰቅጣጭ ውዳሴ ብቻ እንደሚሰማ በአሁኑ ጊዜ ደምድመናል። አውቆ የተኛን ቢጠሩት አይሰማም ሳንል፣ በስድባቸው ሳንቀየም፣ በሚወስዱት እርምጃ አዝነን ሳንርቅ ለሀገራችን የሚበጀውን በተደጋጋሚ በየመንገዱ ጠቁመናቸዋል። ያሉትንም ገደሎችና በዚያውም ሳሩ የደረቀና የጠወለገ ያው የወያኔ ድርቅ መሆኑንም አሳስበናቸዋል። እስካሁን ጆሮ አልሰጡንም። ወያኔ ጆሮ እንዲሰጡን ሲያስገድዳቸው ግን ሰዓቱ ያለፈ መሆኑ አይቀርም። ለሚመጣው ለክሶና ሽንፈት ያው እንደምንገምተው ሐላፊ ሊያደርጉን የሚነሱ እንደሚኖሩ በነጠብቀም ከወዲሁ ግዳጃችንን ተወጥተናል። አሳስበናል፣ አስጠንቅቀናል፣ ገደሉን እባካችሁ እዩት ብለናል። የሚያስጎመጅ ሳርም የለም አይናችሁን ክፈቱም ብለናል። ከዚህ በላይ የሚጠበቅብን የለም። በቂ ኃይልና ጦር አለን ስለሚሉም የምንልክላቸው ጦር የለም። የላችሁም ብለው የዛሬ 10 ዓመት ያፈገናቸውን ለመለስ እንስገድ ያሉ አንጃዎችን ሊያጥፉ ሲመርጡም ይሁንላችሁ ብለናቸዋል። የወያኔን ድልና ማንሰራራት ባንፈልግም ሊሆን የሚችልበትን ሁኔታም ጠቁመናቸዋል። ጆሮአቸው ላይ ተኝተው አልሰማም ካሉና በራሳቸው ተክለ ሰውነት ከሰከሩ ግን ማብረጃው የለንም። ህዝባችን ነቅቶ አገሩን እንዲጠብቅ ኢትዮጵያን አሳልፎ ለጥፋት እንዳይሰጥ መምከራችንን ግን መቼም አናቋርጥም። ጸረ ወያኔ ትግላችን ይፋፋምና ይቀጥል። ኢትዮጵያ በዘረኞችና ገንጣዮች አትቸነፍም።
ገደሉ ለመራቅ በወያኔ ላለመቸነፍ
አዲሱ ሹም ያለበት ሁኔታ በጣም አነጋጋሪ ሆኖ መገኘቱ በደጋፊዎቹ ጭምር እየተነሳ ያለ ጉዳይ ነው። ወያኔዎች በቁጥጥር አስገቡት፣ በየቦታው ህዝብ ሲፈጅና ሲያልቅ ከባዕድ አገር የመጡ የጥላቻ ቃልቾች ሲባርቁ የአዲሱ ሹም ምን ነው ድምጹ ጠፋ? ወያኔ ወደ የበላይነት ቦታው በለሆሳስ ተመለሰ? መሰል ጥያቄዎች እንዳሉ ሆነው መደረግ ያለበትን አሁንም ቢሆን ማመልከቱ በጎ ይመስለናል። በቅድሚያ ወያኔ ባጠመደብን ፈንጂዎች በየቦታው ህዝብ በእርስ በርስ ግጭቶች እየደማና እየሞተም ነው፣ ያውም በአስተቃቂ ሁኔታ። ይህን ክስተት በእንጭጩ ለማስቆም የወያኔ ስርዓት ይወገድ የሚለውን የህዝብ ድምፅ አልሰማ ብሎ አዲሱ ሹም ለቀውሱ የበኩሉን አስተዋጽኦ አድርጓል። ይህን ቀውስ ተገቢውን ቦታ ሰጥቶ ማድረግ ይገባ የነበረው ግጭቶች ባሉበት ሁሉ የሀገር ሽማግሌዎችን፣ የሃይማኖት መሪዎችን፣ የሲቪክ ማህበራት ተወካዮችን፣ የሚመለከታቸው ቡድን ድርጅት ተወካዮችን ወዘተ ሰብስቦ መፍትሄ መሻት ነበር። የራሳቸውን ህግ ጥሰው ወታደር ለማሰማራት ወይም ወያኔ አገሪቱን ሲያምስ ዝም ብሎ ከማየት መወሰድ ያለበት የሰላም እርምጃ ለማንም ግልጽ ነው። በሁሉም መስክ ለአዋቂዎችም ሳይቀር መደስኮር ወዳጁ ሹም እንዴት ጭራሽ ሆኖ ጸጥ ይላል? ወጣም ወረደም ግን ዛሬ አብዩ ትኩረት የእርስ በርስ ግጭቶችን ማስቆም መሆኑ ግልጽ ነው። በዚህ መስክ አዲሶቹ የለንም፣ አላየንም፣ አልሰማንም ሲሉ መታዘብ ግን ቢቀርብን የሚመረጥ ነው። የመለሰን ሙት ዓመት ማክበር ሳይሆን የወገኖቻችንን መገደል ለማስቆም ቅድሚያ መስጠቱን በተገባ ነበር። ቀደም ሲልም የዚህ አይነት ግጭቶች መከሰት ሊታይ ሊከሰት ይችል በነበረበት በሀገር ቆይቶ ጉዳዩን ሳይፈነዳ ማስቆም ሲገባ፣ መፍትሄ መፈለግ ሲገባ ሹሙ ኢሱ ኢሱ ማለትና ወደ አሜሪካ ተጉዞ በጭብጨባ መሞቀል ፈልጎ ሲባዝን መክረሙን ማንም ዛሬ ደግፎ የሚነሳ የለም። የሹሙ ኃላፊነት የህዝብን ደህንነት መጠበቅና ለአብይ ችግሮች መፍትሄ ለመስጠት መዋደቅ ሲሆን ይህ አልተደረገም። አሁንም ምላሻቸው ጸጥታ ነው። የወያኔ የመበጥበጥ ተደቆ ተጧጡፎ እየቀጠለ ነው። የኃይሉ እርምጃ ይቅርና በሰላሙ መንገድ መፍትሄ በቅድሚያ ይፈለግ እንላለን።
የወያኔ የብጥበጣ ስምሪት ባጭር ይቀጭ እንላለን። የፈሩት ይደርሳል የጠሉት ይወርሳል እንደተባለው አይሁን ባይሆን ያልነው የሆነ ስጋታችንን ጨምሮብናል። ወያኔ ቁስሉን ልሶ እንዳንሰራራ የህዝብ ፍላጎት የሆነውን የሽግግር ሂደት በአስቸኳይ እንጀምር ብንል ሰሚ ጠፍቶና የግል ስልጣን ተፈልጎ የወያኔ ህግ ህገ መንግስታችን ተብሎ የወያኔውን ፍጡር ኢህአዴግን እናድስና እናስቀጥላለን ተብሎም ለወያኔ አመቺ ሁኔታ ተፈጥሮለት እነሆ የበላይነቱን ይዞ ያንሰራራ ተነስቷል። የፈራነው የድል መቀማት የጸያፉ ስርዓት መቀጠል እውን ሊሆን ቀና ቀና ብሎብናል። ለመለስ ቦታመት ተጎትቶ የተወሰደው አዲሱ ሹም ቁመናውም ሳይቀር ሽንፈትን አመላካች ሲሆን መሄድ የነበረበት ድሬዳዋ፣ ጅጅጋ፣ ጌዲዮ፣ ኬፒ ወዘተ ለመሆኑ ምንም ክርክርን የሚጠይቅ አይደለም። በበላበት ይጮሃልን ነው እያየን ያለነው። ለዘላቂ ጸረ ወያኔ መፍትሄው ደግሞ ሁሉን አቀፍ የሽግግር ሂደት ይጀመር ያልነው ሰሚ ባያጣና የአዲሱ ሹም ቡድንና አጫፋሪዎች የሽግግር ሂደት አያስፈልግም ብለው የገለማ ጫጫታቸውን ባያሰፍኑ ኖሮ ዛሬ በአስቸኳይ መጀመር ያለበት እንቅስቃሴ ሁሉን አቀፍ የሽግግር ውይይትን መጀመር ነበር። አሁንም ይህ መደረግ አለበት። ሁሉን የፖለቲካ እስረኛ መፍታትና ጸረ ህዝብ አዋጆችን መሻር ከምንለው ጋር ጊዜ የለንም ወዘተ ምክንያቶች በደርግም በመለስም ሲባሉ የሰማናቸው ማደናቀፊያዎች ስለሆኑ ማንም ጆሮ የሚሰጣቸው አይደሉም። ለኢትዮጵያ ህልውናና አንድነት አሉታዊ ሚና ያላቸውን ወይም እንደ ድርጅት ሲቆጠሩ የአንድ እጅ ጣት የማይሞሉትን ጋብዞ ማንጫጫቱን ትቶ ሚዛንና ክብደት ያላቸውን ኢትዮጵያዊ ድርጅቶችን በሂደቱ ለማሳተፍ ጥረት ቢደረግ የተሻለ ይሆናል እንላለን። ይህ ግን አልተደረገም። አዲሱ ሹምና ቡድኑ በዙሪያው እየተሰበሰቡ ያሉት የአሶሳ በደኖ ነፍሰ ገዳዮችን፣ የደርግ ሽብርተኞችን፣ አማራና ክርስቲያንን በሜንጫ ባዮችን መሆኑ በይፋ ታይቷል። ወያኔ የመጣበትን የህዝብ ቁጣ ተኝቶ አያሳልፍም። ቢያደባም አልሞተም ላልነው ሁኔታውና ቀጣዩ ክስተት ሚስጥር ስላልሆነ ከግርግሩ ጠርዝ ከጫጫታው ጎን ወገን ሳሩን ሳታይ ገደል እኮ አለ ብለን ለማሳሰብ ጥረና በጥብቅና በምሬት ያወገዙንና ለሹሙ የሰገዱና ያጨበጨቡ ጥቂት አልነበሩም። ቁጥራቸው ዛሬ በተጨባጭ ሁኔታ ቢቀንስም ጠፉ ተነኑ ማለትም አንችልም። ሃይማኖትን መሰረት ያደረጉ ክፍሎች ሹሙን በዚህ ብቻ ደጋፊ ናቸው። የወንጀለኛውን ታምራት ላይኔና የኮሎኔል ጎሹን ጩኸት ያጤኗል። ጸረ ህዝብ አዋጆችን ለመሻር ሆነ ሁሉን የፖለቲካ እስረኞች ለመፍታት ሙስና ያቆሸሻቸውን ወያኔዎች ለማሰርና ገንዘባችንን ለማስመለስ ለመጣር የወያኔ ኢህአዴግን ስርዓት የሚነዱ ወሳኝ እርምጃዎችን ለመውሰድ ጊዜ ነበር። አልፏልም። ገኛው ፓርላማ ተብዬ ተቋም ለወያኔ ወንጀለኞች ምህረት የሚያሰጥ ህግ ሲያወጣ ይህን ሁሉ ያደርግ ዘንድ ያው መታዘዝና ማድረግ ይችል ነበር። ያልሆነው አዲሱ ሹምና ጓደኞቹ ለመሰረታዊ ለውጥ የመጡ ሳይሆኑ ስርነቀል ለውጥ ትግል ያደናቅፉ የተመረጡ በመሆናቸው ያለውን ግፈኛ ስርዓት በተወሰነ ደረጃ ጠግነው ሊያስቀጥሉ የተነሱ በመሆናቸው ነው። ሹሞቹ ራሳቸው በተደጋጋሚ የተናገሩት በመሆኑ አልሰማ ያሉት ጆሮዎች ይወቀሱ እንጂ አላወቅንም ነበር ማለቱ የሚያዋጣ አይሆንም። የሽግግር ሂደትና የሽግግር መንግስት ምስረታ አማራጭ የላቸውም። የወያኔን አገዛዝ ከነ ቁስሉና ግፉ ልንቀጥል ፈላጊ እስካልሆን ድረስ። ለዚህም ነው አዲሱ ሹም ዛሬ የተያዘውን መንገድና ምርጫ ትቶ በህዝብ ፍላጎት መሰረት መንቀሳቀስ መወሰን ማበር ማስተባበር ቢመርጥ የተሻለ ይሆንለታል የምንለው። ሹሙ በማያውቀው ታሪክ ሊዘልፈን ሲሞክር የተደመጠ በመሆኑ እሱም አጫፋሪዎቹም የተመክሮን ድምፅ ያዳምጣሉ የሚል ከባድ ግምት ባይኖረንም መባል ያለበትን አስመዝግበን መገኘቱ ታሪካዊ ብሔራዊ ግዳጃችን ነው። ሁሉም የፖለቲካ እስረኞች ይፈቱ። ጸረ ህዝብ አዋጆች ይሻሩ። የሽግግር ሂደት ሁሉን አቀፍ በሆነ መንገድ ይጀመር። ኢትዮጵያዊነት የበላይነቱ ይጠበቅ። ከሁሉም በፊት ግን ወያኔ የጫረውን የደም መፋሰስ ለማስቆምና የጠባብ ጽንፈኞችን እንቅስቃሴ ለመግታት ትኩረት ሰጥቶ መንቀሳቀስ የግድ ይሆናል። ለአረመኔው መለስ ዜናዊ ሞት ራስን ከመድፋት የሚቀድም ግዳጅ ነው። ይህን ስንል አዲሱ ሹምና ጓደኞቹ የተክራሩበት የበላይነት እየተነነ መሆኑን ስተንም አይደለም። ወያኔ ቀስ በቀስ ቁስሉ ያገገመ በገዋ ላይ ተንሳፎ ሲባርቅ የከረመውን ሹም ወደሚፈልጉት አዘቅት ሊያወርዱት መድረሳቸውን ሁሉም ዜጋ ሊገነዘበውና የወያኔ የበላይነት ለማክሸፍ መነሳት ይገባዋል እንላለን። ወገንን በመጨፍጨፍ ግን የወያኔን እቅድና ማላላለን እንጂ ፋይዳ አናገኝም። ጥላቻና ድፍረታችን ወያኔን በማስወገድ ላይ መሆን አለበት። ወያኔን ስንል ሁሉን የትግራይ ተወላጅ ከወያኔ አንድ አድርጎ መነሳቱም መደምደሙም ስህተት መሆኑን መገንዘብ አለብን። የህዝብ ድጋፍን ያጣ በስልጣን ሊቀመጥም ሊቆይም የሚችል አይደለም። የህዝብ ድጋፍ ደግሞ ከግርግር ድጋፍና ከመንጋ ሃይሃይታ የተለየ ነው። በመሆኑም የሽግግርን ሂደት በማስፈን የህዝብን ዘላቂና ጽኑ ድጋፍ ማግኘቱ ላይ ቢተኮር ይጠቅማል ብለን እንመክራለን። ከገደሉ አፋፍ ላይ ነን። ወደ ኋላ ጎትቶ ሊያድነን የሚችለው የህዝብ ክንድና የህዝብ ድጋፍ ብቻ ነው። ኃይል የህዝብ ነው እንዲሉ ወደ አምባገነንነት መጓዙ ለወያኔ ያመቻል? አይሳካም፣ ግን ህዝብን ያርቃል። ጸረ ወያኔ ትግላችን ሳይደናቀፍ ይቀጥል። ህዝባዊ መንግስት ለኢትዮጵያ ህዝብ።
እስየም ተባለ ለጋሶ ዲዳዳ የነበረ በሽታ ዘረኛና ባማን ኮሾ ተቃዋሚ የጓያም ፍቶ ተደራደርኩላል ሰይጣን ማለት ለቆታ ቀልቀሎ ስልቻ ስልቻ ለቆታ ቀልቀሎ ቀልሙን ገባዋላ ማ ከማማ ተሽሎ ባዛዥና ታዛዥ ኩርኩም ተቀቅሎ በገዥና ተገዥ ተጠለጥ ተብሎ ከተጋር በቅሎ ላይ ጉብን ላለው ጌታ አሽከርከ ጥላት ይዞ እንደሚያንገላ ይነው መደራደር ምናወት ፊርማ ድል በድል ሆን ያሉ ይስጥረበልጭማ አንዱ ከአንዱ አይሻል ምድረ ዱዱም ዶማ ግፍ መከራ አሳቂ ገብቶ ከፋፋ ለአምባገነን ገዥ አውጭ ሬሳበላ ከመሆኑ በስተቀር ደጋፉ ከለላ በህትመቱ ማከል የዜና ማሰራጫው በንጥረ ነገሩ የገንዘብ ማመንጫው በወታደሩ ኃይል በእስር ቤቶች ቁልፍ እንኳንስ ሊመክር በደጃፉ ሊያሌት እንዳይሆን ተስማም ሶቹና ጎሰቶ ተፈራረምኩላል በቅምት አበባ ኮሾ ተቃዋሚ ሆኖ ውጤት አልባ የምን ስምምነት ምን ይሉት ድርድር ባይን ማይታይ በጀማይ ደስ የበርቱን ነው ወስጣናው ገበሬ ጋር ስብ ያሰላስል በባቄና አባታ ቢተበትብ ቢያፈስ ቢቋጥር ቢፈታ ያገር ይላባል የሞቶ ተነስቶ ያለ ሳንስታይ ዳግም ይመራመር በፈጠረው ስብሰይ በትምርት ማውጣት ግደም ወያኔ ቢቀነስ ከኛኔ ቢባዛ በርክማ ቢጋፋል ፓርላማ በአራቱም የሳብ መሰረት ስሌቱ ኮሾ ተቃዋሚ መንበር ክፍና ጎንበስ አርቦ ነው እንዴ? አንተ ያገሬ ሰው ግኝን ተጣራ ግራዋና ከሴ ለውጠለው መራ ለቆታ ጠልቀሎ ትልቻ ትልቻ ለቆታ ጠልቀሎ ቀድሞም ገባ ኋላ ማክማ ተሽሎ በግብ ተጨቀየ በእብሪት ካበጠ እስካፍሙ ድረስ በነፍነፍ ተናጠጠ አዛውንት ወጣቱ ሕፃናት ተዋጠ ጉርሻ ከተጋራ ከተጨባበጠ አፍሮ አፍሮ እጅን ሰጥቶ ከጠላት ቤት ገብቶ ካየለው ጋር ቁሞ አብሮ ከበየነ ክደቱን ሳጥፎ ክቡር ጉምን ካዘደነ አንተ ያገሬ ሰው የጅረትም ደምህን ባሞት ለውሰን ተዋዜ ደምህን በደምህ አጠቃቅ ብላ አማራጭ የለም ከአመፅ ሌላ። አዎ መራራ ነው አንገት የሚያስጋ ቀልቀሉ ስልቻ ስልቻ ለቦታ ቋንቋ ቢቀያየር የሰዎች ጋጋታ ቋቱ ጠብ ላይ ችግሩን ላይፈታ የኮሾው ኮሾማ የጓያውን ኩሶ ደጅ ሲጠና ከርሞ ቤተ መንግሥት ገብቶ ይጎነጫሉ ኪዞ ቁርጣል ጮማ ስብናውን ሽጦ ለስለስለት በርችማ አንተ ያገሬ ሰው አይን አለ ተመልከት ዞር አለ ስማ በኢትዮጵያ ጎራ በኢትዮጵያ ማማ ኮሸት ተቃዋሚ ገር አርፎ በሳማ አስጠቃው ባመጥ የጠጣውን እስኪ የበላውን ጮሞ ኮሾ ተቃው ቀልቀል ስልቻ ስልቻ ለብለብ ቋንቋ ብቻ የሬሶች ጋጋታ ቋቱ ጠብ ላይ ላይ ችግሩን ላይ ላይ የኮሾው ኮሾማ የጓያውን ኩሶ ደጅ ጠና ከርሞ ቤተ መንግሥት ገብቶ ይጎነጫሉ እስኪ ይዘቆርጣል ጮማ ስብናውን ሽጦ ለስንጥቅ በርክማ ኮሾ ተቃውሞ
የኢትዮጵያ ሕዝብ ድል ዋዜማና የጥቁር ሕዝብ ትንሣኤ ከየሽወርቅ ወንድሜ ነኝ። ከታሪክ ተምሮ ራሱን ሕዝቡንና አገሩን ከጥፋት ለማዳንና ብሎም አዲስ ታሪክ ለመስራት የሚፈልግ ሁሉ ሊመለከታቸው የሚገባ ሌሎችም ተጨማሪ ተመክሮች አሉ። እኛ አፍሪካውያን ልንዘነጋው የማይገባን ታሪክ አለ። የጥቁር ህዝብ ልጆች፣ እናቶች፣ አባቶች፣ ሴቶችና ወንድሞች ከአጉራችን ከአፍሪካ እየታደኑና እየታፈኑ በግርብረትና በሰንሰለት ታስረው እየተጫኑ ውቅያኖስ ተሻግረው በባርነት እንዲሸጡ ዋና እገዛ ያደረገው በመካከላቸው የነበረው በጎሳ ልዩነት ላይ ተመሰረተ ግጭት እንደነበረ የታሪክ መዝገቦች የሚያሳዩን ነው። በዚያ ክፍለ ዘመን 14ኛው መቶ አካባቢ በአፍሪካ ውስጥ ተንሰራፍቶ የነበረው በጎሳኛ መሪዎች ይካሄድ የነበረው ፖለቲካ የጥሬ ሀብትና የሰው ጉልበት ፍለጋ ዓለምን ያፈሱ ለነበሩ የነጭ ተስፋፊዎች አመቺ ሁኔታ ፈጥሮላቸው ነበር። አንደኛውን የጎሳ ንጉስ በወዳጅነትና በአማካሪነት በመቅረብ ተመንጃና ጥይት በመለገስም ሆነ በመሸጥና እንዲሁም በቶክስ በማሰልጠን በሌላው ጎሳ ላይ ጊዜያዊ ድል እንዲጎናጸፍ ያደርጉት ነበር። ከዚያ ሴራቸው በስተጀርባ ደግሞ የተሸናፊውን ጎሳ ልጆች እያፈኑ ሲወስዱ የተወራጁት ንጉስ እንዳላየ ይሆን ነበር። አንዳንዴም ያግዛቸው ነበር። የወዳጅ ተብየው አይቀሬ ተራ ሲደርስና የራሱ ጎሳ ልጆች እየተጠለፉ በሽያጭ ሲላኩ ደግሞ በድር በመድር በማለት መጀመሪያ የተጠቃው ጎሳ በተራው የተመልካችነቱን ቦታ ይወስድ ነበር። በዚህ መልክ የተከፈተው ሁኔታ ነበር ቅራሪዎችን በማካረርና ግጭቶችን በማባባስ ህዝብን በሁሉም አቅጣጫ በማዳከም ለሽያጭና ለልዋጭ እንዲቀርብ ያደረገው። ከዚያ ቀጥሎ ለተስፋፋው የአውሮፓውያን ወረራና የቅኝ አገዛዝ መንሰራራትም መሰረት ሊሆን ችሏል። ዋናው ጠያቂ መንግስት ወይም ገዢ ቡድን ነው። ሲጠቃለል በጎሳ ላይ የተመሰረቱና የተካረሩ ውስጣዊ የህዝብ ቅራኔዎች እንደ ምሳሌ ለማንሳት የዛሬው የሶሪያ ውድቀትም ሆነ ለአፍሪካ የ400 ዓመት የባርነት የቅኝ አገዛዝ ስርዓት በግብር ላይ መዋል ወሳኝ ሚና ተጫውተዋል። ነገር ግን ለቅራኔዎች ባስከፊ መልክ መካረርና ህዝብንና አገርን ብሎም ክፍለ አህጉርን ለጥቃትና ለጥፋት የመዳረግ ዋና ጠያቂዎች የፖለቲካ አገዛዙን ወይም የጎሳ አመራሩን የጨበጡት ቡድኖች መሆናቸው አያጠራጥርም። ተጠያቂነታቸውን በሁለት ከፍሎ ማየት ይቻላል። አንድ፣ በህዝብ መካከል መከፋፈልን የሚፈጥረው ራሱ የገዢዎች ጨቋኝ አገዛዝ አስተዳደር ነው። ይህም ደግሞ ሊወገድ የማይችል ከራሱ ከስልጣን አመጣጡ ጋር የተዋሃደ ባህሪ ነው። ዴሞክራሲያዊ የመንግስት ስርዓትና የህግ የበላይነት ያልተረጋገጠባቸው ህብረተሰቦች ሁሉ ውስጥ ገዢዎች ስልጣን የሚጨብጡት አንድ፣ በጥቅም አጋሮች እየታገዙ በጉልበት ራሳቸውን ለመሾም፣ ሁለት፣ ከዘር በመወረስ፣ ሶስት፣ እግዚአብሔር የመረጠነን በማለት እንደሆነ የታወቀ ነው። በሶስቱም አይነት መንገድ የሚመጡ ገዢዎች ሰፊውን ህዝብ የሚፈልጉት ለአገልጋይነት እንጂ ሊያገለግሉት ሊጠቀሙበት እንጂ ሊጠቅሙት አይደለም። በእርግጥ አንዱ አምባገነን መሪ ከሌላው ባህሪው ሊለይ ይችላል፣ በአስተዳደር ስልቱና በመዋቅሩ እንደዚሁ። የአስተዳደር ፍልስፍና ወይም ርዕዮተ ዓለሙ ግን ሰብአዊ ክብርንና ነጻነትን ማዕከላዊ እስካላደረገ ድረስ ከጭቆና ሊቆጠብ አይችልም። አምባገነን ስርዓቶች አላማቸውን ከግብ ለማድረስ በማስፈራራት በማስገደድ አወናባጭ ፕሮፓጋንዳን በመጠቀም ህዝብን ከህዝብ ጋር ከማጋጨት ወደ ኋላ አይሉም። ለአጥፊ ክፍፍል ሊዳርጉት እንደሚችሉ ቢያውቁም ኃላፊነት ግን አይወስዱም። አመራራቸው በግልና በቡድን ጥቅም ላይ የተመሰረተ ብልህነትና አርቆ አሳቢነት የሌለው ጦረኛና ትምክተኛ ነው። እንደዚህ አይነቶቹ ገዢዎች ስልጣናቸው ጊዜያዊ እንደሆነ የብዙ መንግስታት ታሪክ በዓለም ዙሪያ ይመሰክራል። ጊዜያዊነቱ ግን በእርግጥ አንጻራዊ ነው። ብዙዎቹ ህዝብንና አገርን ለዘመናት ለማዳከም የሚበቃ ረጅም የስልጣን እድሜ ነው የሚኖሩት፣ የመላው አፍሪካ ታሪክ ይመሰክራል። ሁለት፣ ጨቋኞች ሲወድቁም በስርዓታቸው ህዝብን ከአዲስ ጭቆና ራሱን መከላከል እንዳይችል አኮላሽተው ነው የሚወድቁት። ለብዙ ዘመናት በአምባገነናዊ ስርዓቶች ጭቆና ታፍኖ የኖረ ህዝብ በቃኝ ብሎ ለአመጽ ሲነሳ አባርነት ከሚያሳዩት ጋር ሆኖ ጨቋኞችን መፈንቀል እንጂ ትኩረቱ የተተኪዎችን ማንነት የመመዘኛ አቅምና ፋታ የለውም። በዚህም የተነሳ ትግሉ ተላልፎ ወደ አዲስ ጭቆና ሊሸጋገር እንደሚችል ብዙ ተሞክሮች ያሳያሉ። የሐሳብ ነጻነት የሌለበት ስርዓት ውስጥ ታፍኖ የሚኖር ህዝብ የተለያዩ ፖለቲካ አስተሳሰቦችን በግልጽ ሰምቶ የመተቸት፣ የማወዳደር፣ የመወከር ወይም የመፈተን ልምድን የሚያገኝበት ሁኔታ አይኖረውምና ለድጋሚ አምባገነናዊ ስርዓት የተጋለጠ ይሆናል። ሀብቱን፣ ንብረቱን፣ ጉልበቱን ለሚፈልጉ የውጭ ኃይሎችን ቀላል መስዋዕት ይሆናል። ተቋሚ ድርጅቶች ኃላፊነት ሁሉ ጊዜ ዋናስ ጠያቂ ማከለኛ ስልጣን የጨበጠው ኃይል ይሁን እንጂ የህዝብን የለውጥ እንቅስቃሴ እንመራለን ብለው የሚነሱ ድርጅቶችም ከኃላፊነት ነጻ አይሆኑም። የህዝብን እንቅስቃሴ ወደ ፍሬያማ ግብ ለመምራት ጨቋኝ ስርዓትን በመለወጥና መሪዎችን በማስወገድ መካከል ያለውን መሰረታዊ ልዩነት ጠንቅቆ መገንዘብ ይጠይቃል። ይህ ደግሞ መሪ ድርጅቶች ፍልስፍናቸውን፣ ራያቸውን፣ መዋቅራቸውን እንዲመረምሩ ግዴታ ይጥልባቸዋል። ለውጥ ማምጣት ማለት መጪውን ጊዜ መቅረጽ፣ ለልጆችና ለትውልዳቸው ካለፈው ሆነ ከዛሬው የተሻለ መሰረት መጣል ማለት ነው። ይህ ደግሞ ያለፈውን ከመተቸትም ሆነ ያለውን ከመዋጋት የከበደ ኃላፊነት ነውና ከትምክተኝነትና ከደብጀኝነት ስሜት ነፃ የሆነ ብልህ፣ ትሁትና አርቆ አሳቢ አመራርን ይጠይቃል። ድርጅቶች ውስጣቸውን ለመመርመርና ታሪካዊ ኃላፊነታቸውን በትክክል ለመወጣት ብቁ መሆን አለመሆናቸውን ለመገመት እንዲችሉ መመለስ ከሚገባቸው ጥያቄዎች መሃል ጥቂቶቹን እንደ ምሳሌነት ከታች እሰነዝራለሁ። ድርጅቱ የግለሰብን ሰብአዊ ክብርን ለማረጋገጥና ለማስከበር ምን ያህል የጠና እምነትና ዝግጅት አለው? ለህግ የበላይነት ድርጅቱና መሪዎቹ ተገዥ እንዲሆኑ የሚያረጋግጥ ወይም ተግባራዊ የሚያደርግ ቆራጥ ዝግጅት አለው ወይ? ማንኛውም ግለሰብ በጎሳ በዘር በሚከተለው ሃይማኖት ወይም እምነት በቆዳው ቀለምና በመሳሰሉት ባህሪያት እንዲሁም ሰብአዊ ነጻነቱን በመመርኮዝ ባደረጋቸው የግል የአኗኗር ምርጫዎች የተነሳ እንዳይጨቁን ድርጅቱ ምን አይነት የጠና እምነትና ዝግጅት አለው? ድርጅቱ የራሱን ራይ ከሌሎች ድርጅቶች ራይ ምን ያህል አስበልጦ ያያል? ድርጅቱ የአባሎችንም ሆነ የሌሎች ድርጅቶችን ትችት ሂስና ሐሳብ በነጻና በዲሞክራሲያዊ መንገድ ለመስማትና ራሱን ለመለወጥ ወይም አቅጣጫውን ለማስተካከል ምን ያህል ቆራጥና ዝግጁ ነው? ድርጅቱ የሚያዘጋጀው ራሱን ከሌሎች ድርጅቶች መሃል ለህዝብ ምርጫ ለማቅረብ ነው ወይስ ጨቋኞች ሲወገዱ የመሪነት ቦታውን በቀጥታ ለመውሰድ ነው? የኢትዮጵያ ህዝብ ድል ዋዜማና የጥቁር ህዝብ ትንሳኤ። ዴሞክራሲ፣ ፍትህ፣ እኩልነት፣ ሰብአዊ ክብርና ነጻነት፣ የህግ የበላይነት በሚሉ መፈክሮች ስር በኢትዮጵያ የተካሄደው የፖለቲካ ትግልና እንቅስቃሴ 40 ዓመታት አልፈውታል። ይህን በተመለከተ በአውሮፓውያን የዘመን አቆጣጠር 1974 የፈነዳው የካቲት አብዮት በይዘቱም ሆነ በቅንብሩ እንዲሁም በተከፈለበት ዋጋ ይዘነጋ የማይችል ታሪካዊ ቦታ አለው። በህብረ ብሔራዊ ድርጅቶችም ሆነ በብሔር ድርጅቶች ስር ተሰልፈው በብዙ ሺህ የሚቆጠሩ ወገኖቻችን ህይወታቸውን ለህዝባቸው፣ ለወገኖቻቸውና ለሀገራቸው ፍቅር ሲሉ ሰውተዋል። በዚህ ብርቅ ታሪካችን ላይ ብዙ የተለያዩ ስሜቶች እንዳሉ አውቃለሁ። ቢኖርም ማስገረም የለበትም። ታሪክ የቅርብም የሩቅም ሁልጊዜ አወዛጋቢ ስለሆነ ብቻ ሳይሆን አካላቸው ላይ ጠባሳ፣ መንፈሳቸው ውስጥ የማይደርቅ ቁስል ይዘው የሚጓዙ በህይወት የሚኖሩ ብዙ ወገኖች ስላሉ ነው። እነሱንና ትናንትናም ዛሬም በአዲስ ጥይት የሚወድቁትን ወገኖቻችንን የሚያስተሳስራቸው አንድ ነገር ነው፣ ለውጥ ማምጣት። ህዝብ ከትውልድ ትውልድ እየደማ ለድል ቀን ሳይደርስ በድል ዋዜማ እየወደቀ እንዳይቀር የዛሬው ዋዜማ የመጨረሻው እንዲሆን ማድረግ አደራ አለብን። ችሎታውም በእጃችን ነው። አደራችን የጠቅላላው የጥቁር ህዝብ አደራ ነው። የጥቁር ህዝብ አደራ ነው ስል ምን ማለቴ እንደሆነ እንድትረዱ ሐሳቤን ባጭሩ ከታች ገልጻለሁ። ኢኮኖሚን በተመለከተ ምዕራባውያንም ሆኑ ቻይናና መሰሎቿ የምግብ ማብረቻ መሬት የጥሬ ሀብትም ሆነ የገበያ ቦታ በሰፊውና በግልጽ በመሻማት ላይ ከተሰማሩ ቆይተዋል። ለዚህ ሽሚያ ዋና ትኩረት የሚደረገው በመላ አፍሪካ ላይ ነው። ይህም የሚካሄደው አንደኛውን ወገን ብቻ በሚጠቅሙና ፈጽሞ እኩልነትን ባልተመረኮዙ ስምምነቶች ላይ በተመሰረቱ ውሎች አማካኝነት ነው። ለምሳሌ ያህል ይሄ ሂደት በአገራችን በሰፊው ተከሰተና መፈናቀልንና የእርስ በርስ ግጭቶችን እያስከተለ ያለ ነው። በሌላ በኩል ደግሞ ከኛ ሀገር አንስቶ በመላው አፍሪካ ውስጥ ያንሰራሩት የገዢ ስርዓቶች የሚካሄደው ቅርምጫ በአገሮችና በህዝቦችም ላይ ሆነ በመላው አህጉር ላይ የሚያስከትሉትን ጉዳት የሚገነዘቡ አይደሉም። የብዝበዛ እንጂ የንግድ ተቋሚ አለመሆኔን አሳስባለሁ። በዓለም ውስጥ የህዝብ ብዛት እየጨመረ በሄደበት የተዛባ የሀብትና የእውቀት ስርጭት ጎልቶ በሚታይበት የወታደራዊ ኃይል በጥቂት አገሮች እጅ በገነነበትና አዳዲስ አክራሪና የነጭ በላይነትን የሚያንጸባርቁ መሪዎች ብቅ ብቅ በሚሉበት ወቅት በአፍሪካና በጥቁር ህዝብ ላይ ከምንጊዜውም የበለጠ አደጋ እያንዣበበ መሆኑን ያመለክታል። ምንም እንኳን አደጋው የዓለም በሙሉ ቢሆንም ሰባዊ ክብርንና ደህንነትን በሚመለከት ጥቁር ሰው ዛሬም በያለበት መጨቆኑ አልቀረም። በይዘቱ በስፋትና በጥልቀቱ ትንሽ ይለያይ እንጂ ዛሬም በቆዳው ቀለም ላይ በተመሰረተ ጭቆና ይተካል። እንደ ስደተኛም ሆነ እንደ ዜጋ በእኩልነት የማይታይበት ጊዜ ብዙ ነው። በህግ ፊት ሁሉ ጊዜ እኩል አይሆንም። በፍርደ ገምድሎች የመጠቃት አደጋው የበዛ ነው። በዚህም የተነሳ ሁል ጊዜ ፈተና ላይ ይወድቃል። ሆኖም የጥቁር ልጆች በመላው ዓለም በያሉበት ህብረተሰብ የሚያስከብራቸውን ስራ እየሰሩና አኩሪ ተግባር እየፈጸሙ እንደሚኖሩ አብሮ መነገር አለበት። ከሌሎች ህዝቦችም ጋር ተደባልቀውና ተዋልደው ይኖራሉ። ጥቁሩ እንደ ግለሰብነቱ እጣ ፈንታው የተለያየ መሆኑን ሊዘነጋ አይገባም። ሆኖም ግን እንደ ጥቁር ህዝብ አዲስ ታሪክ መጻፍ ይገባናል። ከቀሩትም ያለም ህዝቦች ጋር በመተባበር እኩልነት፣ ሰብአዊነት፣ ፍትህና ዲሞክራሲ ለሁሉም የተረጋገጠበትና ሰላም የሰፈነበት ዓለም ለመፍጠር አስተዋጽኦ ለማድረግ መብቃት አለብን። ለዚህ የምንበቃው መጀመሪያ ራሳችንን ስናውቅና ስናከብር ነው። መጀመሪያ ከጨቋኝ ስርዓቶች ስንላቀቅና ተመለሰንም ምንጊዜም በጨቋኞች እጅ የማንወድቅበትን መሰረት ስንከተል ነው። በኢትዮጵያ ውስጥ ዛሬ የተነቃነቀው ትግል አቅጣጫውን ወደዚህ ቢያደርግ ግብ ሊመታ ይችላል የሚል እምነት አለኝ። ትግሉ የጋራ ጥቃቶችን መገንዘብ አለበት። ያጭርና የረጅም ጊዜ ጥቅሞችን ለይቶ ማየት አለበት። ለአያት ለቅድመ አያቶቹ ታሪክ ትውልዱን መስዋዕት ማድረግ አያስፈልገውም። ለውርሱ ተገቢውን ቦታ ሰጥቶ ለአዲሱ የራሱን ታሪክ ለመጻፍ መድፈር አለበት። ሰፊ ሀገርና ድንበርም ሆነ በርካታ ህዝብ ኃይል ነው። ህብራዊነትና ብዙሃንነት የእውቀትና የሀብት ምንጭ ነው። ከተለያየ እይታ በመነሳት ማንም ይጻፈው ማንም ሳይበላለጥና ሳይተናነስ በኢትዮጵያ ታሪክ በሙሉ ለእኩልነት፣ ለነጻነት፣ ለሰብአዊ መብት የታገሉ ወገኖቻችንን አደራ የመወጣት እድሉ ገና ጨርሶ አላመለጠንም። ተከራክረንና ተደራድረን ግን ተባብረን ነጻነቱ የተከበረለት፣ እኩልነቱና ሰብአዊ መብቱ የተረጋገጠለት፣ ተደጋግፎና ተረዳድቶ ጭቆና፣ ድህነትና ረሃብ የጣሉበትን ውርደት የሚላቀቅ በህብረትና በታደሰ አንድነት የሰላምና የጸጥታ ዋስትና ፈጥሮ መኖር የሚችል ህዝብ እንዲኖረን ካሰብን ከራሳችን በቀር የሚያግደን ማንም የለም። ወገኖቻችን ከድል ዋዜማ ወደ ድል ተሻግረው ለመላው የጥቁር ህዝብ ትንሣኤ ምሳሌነት ሊበቁ እንዲችሉ ለማድረግ የሚያበቃ ፍላጎትም ሆነ ችሎታ አለን ብዬ አምናለሁ።